Bambina VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እናስጥልኝ እንደምን አምሽታችኋል። የዛሬ ዕለት ሐሙስ ጥር 13 2013 ዓ.ም ተምረት የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። በትግራይ ክልል መቀሌ፣ ውቅሮ፣ አዲግራትና እዳጋ ሐሙስ አካባቢዎች የስልክ መቀሌ ውስጥ ደግሞ የኢንተርኔት አገልግሎቶችን እንደገና ማስጀመሩን ኢትዮ ቴሌኮም በዛሬው ዕለት አስታውቋል።
ሙሉ ለሙሉ ሪከቨር አድርገን አልጨረስንም። በርካታ እቃዎቻችን ላይ ጉዳት ደርሷል። እንደዚሁም ደግሞ የጠፉ እቃዎች አሉ። ውቅሮ፣ ደጋሙስና እንደዚሁም አዲግራት ነጋሽ አካባቢ ላይ ከትናንት በስቲያ ጀምሮ የተወሰኑ ሳይቶች መስራት ጀምሯል። ዛሬም ጥገና እያከናወኑ ነው ያሉት። ስለዚህ ይቀጥላል ማለት ነው። እነዚህ መሰረታዊ ልማቶች ላይ ጉዳት ሲደርስ መልሶ ወደ ነበረበት ቦታ መመለስ ደግሞ ቀላል ሆኖ አላገኘ ነው ማለት ነው።
የሰማችኋቸው የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ናቸው። በምሽቱ ይደመጣል። በተጨማሪም በትግራይ ክልል የሚኖሩ በርካታ ሰዎች የምግብ እርዳታ እንደሚያስፈልጋቸው የክልሉ ጊዜያዊ መንግስት አስተዳደር የማህበራዊ ቢሮ ኃላፊ አቶ አብርሃ ደስታ ለአሜሪካ ድምጽ ተናግረዋል። በዚህ ዙሪያ ዘገባ ይኖረናል። ሌሎች ትምህርትና ጤናን የተመለከቱ ዘገባዎችንም አስተናግተንላችኋል። የሙዚቃ ፍታም ይኖረናል። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። ወደ ዜናዎቹ እናልፋለን።
አመሰግናለሁ ኤደን። የአሜሪካ ድምፅን ጨምሮ አምስት የዩናይትድ ስቴትስ መንግስት የሚዲያ ተቋማትን የሚያስተዳድረው የዩናይትድ ስቴትስ ዓለም አቀፍ ሚዲያ ወይም USAGM ዋና ስራ አስፈጻሚ ስራቸውን ለቀዋል። ማይክል ፓክ ስራቸውን የለቀቁት ትናንት ቃለ መሐላ ፈጽመው አስተዳደሩን የተረከቡት አዲሱ ፕሬዚደንት ጆ ባይደን ይልቀቁ ብለው ትናንትኑ በጠየቋቸው መሰረት መሆኑ ታውቋል። ማይክል ፓክ ለሰባት ወራት ያክል በዋና ስራ አስፈጻሚነት ባሳለፉት የተናወጠ ጊዜ በፍርድ ቤት ተከሰዋል። ከሰራተኞች የውስጥ ጥቆማዎች ወጥቶባቸዋል። በዩናይትድ ስቴትስ ምክር ቤት ተጠርተውም ቃላቸውን ሰጥተዋል። በተቋማቱ ስራ ጣልቃ እንዳይገቡ እግር ተጥሎባቸዋል። በማይክል ፓክ ምትክ በአሜሪካ ድምፅ ከ30 ዓመታት በላይ የሥራ ልምድ ያላቸውና የመርሃ ግብሮች ኃላፊ የሆኑት ኬሊ ቻው ተጠባባቂ ዋና ሥራ አስፈጻሚ ሆነው መሾማቸውን ዋይት ሃውስ አስታውቋል። ኢራቅ ዋና ከተማ ባግዳድ በሚገኘው ገበያ ላይ ባንዴ በደረሱ ሁለት የአጥፍቶ ጠፊ ቦምብ ፍንዳታዎች ቢያንስ 23 ሰዎች መገደላቸው ተሰምተዋል። ባብ አልሰራኪ በተባለ የመሃል ባግዳድ ቀበሌ ለደረሰው ጥቃት ለጊዜው ኃላፊነት የወሰደ አካል የለም። እንደ አውሮፓውያን አቆጣጠር በ2017 የእስላማዊው መንግስት ቡድን ድል ከተመታ በኋላ በባግዳድ እንደዚህ ያሉ ጥቃቶች በጣም ቀንሰው እንደነበረ ይታወሳል። የዚምባብዌ የውጭ ጉዳይና ዓለም አቀፍ ንግድ ሚኒስትር ሱቢሲዮ ሞዮ በኮቪድ-19 ምክንያት ትናንት ማረፋቸውን የሀገሪቱ መንግስት ገልጿል። የ61 ዓመቱ የጦር ሰራዊት ጀኔራል ሞዮ ከሶስት ዓመታት በፊት የቀድሞውን ፕሬዚደንት ሮበርት ሙጋቤን ገልብጦ ኤመርሰን ምንጋግዋን ስልጣን ላይ ያወጣው መፈንቅለ መንግስት ቃል አቀባይ እንደነበሩ ይታወሳል። ዚምባብዌ ባለፉት 6 ወራት ውስጥ የካቢኔ ሚኒስትር በኮቪድ ሳቢያ ሲሞቱባት ሞዮ ሶስተኛው መሆናቸውን ተመልክቷል።
ለአጫጭር ዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። የዕለቱን አብይ ርዕስ እናስደምጣችሁ። በትግራይ ክልል በአሁኑ ጊዜ 4.5 ሚሊዮን ህዝብ የአስቸኳይ ጊዜ እርዳታ እንደሚያስፈልገው የክልሉ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ አስታውቋል። የቢሮ ኃላፊ አቶ አብርሃ ደስታ ለአሜሪካ ድምጽ እንዳስታወቁት በክልሉ ውስጥ 2.5 ህዝብ ከቤት ንብረቱ ተፈናቅሏል። በረሃብ ምክንያት የሰው ህይወት እያለፈ ነውም ብለዋል። ሰብአዊ እርዳታውን ለማቀላጠፍ ሁሉም የክልሉ መስሪያ ቤቶች በዚህ ጉዳይ ላይ እንዲሳተፉም እየተደረገ ነው ተብሏል። በዚያ ስለሚገኘው የሰብአዊ እርዳታ ስርጭት ሁኔታ የጠየቃቸው ባልደረባችን ሙልጌታ ጽብሃ ከሳቸው የሰማቸውን አበይት ጉዳዮች ለጽዮን ግርማ ከደቂቃዎች በፊት አጋርቷታል።
ሙልጌታ አጽብሃ፣ የኢንተርኔት አገልግሎት መቀሌ ላይ ስለሌለ በስልክ መስመራችን ነው የምናነጋግርህና እንደምናመሸህ?
ለምን አመሸሽ ሲሆን
በቀጥታ ዛሬ ወደ ያስከው ዘገባ ልለፍ። ከትግራይ ክልል የማህበራዊ ጉዳይ ኃላፊ አቶ አብርሃ ደስታ ጋር ቃለ ምልልስ አድርገህ ነበር። በቃለ ምልልሱ የተነሱትን አንኳር ጉዳዮች ግለጽልን።
አመሰግናለሁ። ሲሆን በትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ ነው ያነጋገርኳቸው። በክልሉ ስላለ ሰብአዊ ቀውስና እንዲሁም እየተደረገ ስላለ ድጋፍ ስላሉ እንቅፋቶች መፍትሄያቸውንም ያነጋገርኳቸው። አቶ አብርሃም በአሁኑ ጊዜ ትግራይ የገጠማት ችግር በዘመናዋ ገጥሟት የማያውቅ ነው በማለት ነው የገለጹት። በሁሉም የክልሉ አካባቢዎች ከተማ የሆነ ገጠር ጦርነት በመካሄዱ ችግሩ ሁሉንም አካባቢ አካሏል በማለት ነው የተናገሩት። በዚህም ባደረጉት ቢሮቸው ባደረገው ዳሰሳ 4.5 ሚሊዮን በላይ ህዝብ አስቸኳይ እርዳታ እንደሚያስፈልገው ነው የገለጹልኝ። አቶ አውርሃ በትግርኛ ነበር ያናገርኳቸው። ትንሽ ድምጻቸውን እንስማ።
ትግራይ ተፈናቀሉ ወደ ኖረቱ ተዘሪቶ ተወፊዶ ታጎዝ
እንግዲህ ሲሆን እሳቸው ያሉት ሁሉንም የትግራይ ህዝብ ተፈናቅሏል። አብዛኛውም ንብረቱ ተዘርፏል፣ ተወስዷል፣ ከቤት ንብረቱም ተፈናቅሏል። አብዛኛው ሰው በሚባል ሁኔታ አስቸኳይ እርዳታ ያስፈልገዋል ማለት ይቻላል ብለዋል። በተደረገው ዳሰሳም 4.5 ሚሊዮን ህዝብ አስቸኳይ እርዳታ ያስፈልገዋል። ከዚህም 2.2 ሚሊዮን ህዝብ ምግብ ብቻ ሳይሆን የምግብ መስሪያም የሌለው ሆኗል። ስለዚህ አስቸኳይ እርዳታው ሁለንተናዊ ነው ያሉት አቶ አብርሃ ደስታ በንግግራቸው። ሌላው ከአቶ አብርሃ ደስታ ጋር ያነሳነው ጉዳይ በክልሉ አስፈላጊ የእርዳታ ምግብ አለ። በአሁኑ ጊዜ ያሉት በክልሉ አስፈላጊ የሚባል እንዳለ ነው የተናገሩት። በማጓጓዝ ግን የጸጥታ ስጋት አለ በማለት ተናግሯል። አሽከርካሪዎች ይሰጋሉ። መንግስታዊ መዋቅርም በመፍረሱ ይህንንም በሚገባ እርዳታው ለማድረስ አስቸጋሪ መሆን ነው የገለጹት። በአሁኑ ጊዜ በረሃብ ሰው እያለቀ ነው በማለትም አቶ አብርሃ ደስታ ተናግሯል። እሳቸውን ያሉት በትግርኛ
ይህንንም
አቶ አብርሃ እየተናገሩት በጦርነቱ ሁሉንም ነገር ስለተነካም ረሃብ ተከስቷል፣ በረሃብም ሰው እያለቀ ነው በማለት ነው የገለጹት። ፈተና ሆኖ ያለው ረሃብ ነው። በእኛ በኩል እህል አለ፣ ነገር ግን ለማጓጓዝ መንግስታዊ መዋቅር ያስፈልጋል። እሱም ፈርሷል። እርዳታ ወደ ህዝቡ እንዲደርስ አልቻለም፣ ተቸግረናል ብለዋል። ሌላው ሰላሙ አስተማማኝ ባለመሆኑ የትራንስፖርት ችግር አለ ብለዋል። አሽከርካሪዎች መኪናችን ይወሰድብናል፣ ይጠፋሉ፣ ራሳችንም ህይወት አደጋ ነው በማለት ለመሄድ ፍላጎት ለማሳየት ነበረ። ለዚህም መፍትሄ በእጀባ የማድረስ ስራ እየፈጸምን ነበር። የእጀባ ስራው ግን በሚገባ አልተፈጸመም። አሁንም ኮማንድ ፖስት እያዋቀርን እንገኛለን። ሁሉንም መስሪያ ቤቶች ስራቸውን ትተው የሰብአዊ እርዳታ ስራ እንዲሰሩ እያደረግን እንገኛለን በማለት ነው አቶ አብርሃ ደስታ በንግግራቸው ያነሱት። ሌላው አቶ አብርሃ ደስታ በንግግራቸው ያነሱት ጉዳይ ወደ ክልሉ ምስራቃዊ ከላዊ እንዲሁም ሰሜን ምዕራባዊ ዞኖች የተወሰኑ የምግብ እርዳታ ልከናል ብለዋል። ሆኖም የስልክ አገልግሎት በአካባቢው ስለሌለም ወደ ህዝብ መድረሱ ገና አልተረጋገጠም ብለዋል። ለስንት ያህል ህዝብ እስካሁን እርዳታው መሰጠቱ ማወቅ አልተቻለም በማለት ነው አቶ አብርሃ ደስታ ያነሱት። በመቀለ ከተማ 50,000 በላይ ህዝብ አስቸኳይ እርዳታ ተሰጥቶታል። እስካሁን ለ10,000 ያህል ተፈናቃዮችም እንደተሰጣቸው ነው የተናገሩት። በአሁኑ ጊዜ ደግሞ ለ300,000 ህዝብ እርዳታ ለመስጠት ዝግጅት እየተደረገ መሆኑ ነው አቶ አብርሃ ደስታ በንግግራቸው ያነሱት። ሌላው ከአቶ አብርሃ ደስታ ጋር የተነጋገርነው ጉዳይ ወደ ትግራይ ለመግባት የሰብአዊ ድጋፍ መስመር አለመከፈት ችግር እንዳለ በዓለም አቀፍ ተቋማት ቅሬታ እንዳለ ይገለጣል እና የዚህ ምክንያቱ ምንድን ነው ብዬ ጠይቄያቸው ነበር። እኛ ገብተው እንዲያግዙ ነው የምንፈልገው፣ አልከለከልንም ብለዋል። በመደበኛ ግንኙነት ግን ከፌዴራል መንግስት ጋር የሚያደርጉት ንግግር ምን እንደሆነ አናውቅም፣ ነገር ግን እኛ እንዲገቡና እንዲያግዙ ነው የምንፈልገው በማለት ነው አቶ አብርሃ ደስታ የተናገሩት። ግሳቸውን ነሱ እንግዲህ አቶ አብርሃ በዚህ ላይ ያመጡት እንዲያግዙን ነው የምንፈልገው። በተደጋጋሚ በመቀለ መጥተው እርዳታ ሲሰጡ በመቀለ ከተማ ብቻ አይደለም ሰው ያለው ወደ ሀዲግራት፣ አክሱም፣ ሽረ፣ አድዋ ሄዱ እንላቸዋለን። እነሱም የጸጥታ ጉዳይ ያመጣሉ። የጸጥታ ችግር ስለሚሰጉ ታጅበው እንዲሄዱ ሞክረናል፣ ግን እየተሳካልን አይደለም በማለት ነው የገለጹት። እኛ ወደ ትግራይ ገብቶ እንዲያግዙ ነው የምንፈልገው በማለት ነው ያነሱት። ለአቶ አብርሃ ያነሳው ሌላ ጥያቄ የነበረው እርዳታ በሁሉም የክልሉ ዞኖች ያካለለ ነው ወይ ብያቸዋለሁ። እስካሁን አብዛኛው አካባቢ ለማድረስ እንደተሞከረ ተናግረዋል። ሆኖም ግን ወደ ክልሉ ምዕራባዊ ዞን አልተጀመረም ብለውኛል። በአካባቢ ጊዜያዊ አስተዳደር ስላልተቋቋመ ገና ነው ብለዋል። ለማቋቋም እንቅስቃሴ እንደጀመሩ ገልጸዋል። ሆኖም ግን በምዕራባዊ ዞን የነበሩ ሰዎች ወደ ሽረ፣ አክሱም፣ መቀለ አካባቢዎች በብዛት ህዝብ ስለተፈናቀለ በእነዚህ አካባቢዎች እርዳታ በመስጠትም የዞኑ ህዝብ ለማገዝ እየተሞከረ ነው በማለት ነው ያነሱልኝ። ሌላው በመጨረሻ ለአቶ አብርሃ የጠየኳቸው በክልሉ ረሃብ እንደሌለና የሞተ ሰውን በረሃብ የለም የሚል የፌዴራል አደጋ ስጋት አመራር ኮሚሽን የሰጠው መግለጫ አለ። በዚህ የእሳቸው መልስ በረሃብ ሰው እየሞተ ነው የሚል ነው ያነሱት። አብዛኛው በአሁኑ ጊዜ ሪፖርት እየደረሰ አይደለም። ሆኖም ግን እስካሁን ባለው ሁኔታ በግሎ መከዳ ወረዳ 10 ሰው፣ በአድዋ ደግሞ 3 ህጻናት እንደሞቱ ሪፖርት ደርሶናል በማለት ነው አቶ አብርሃ ደስታ የገለጹት።
ሙልጌታ፣ እንግዲህ እናመሰግናለን። የማህበራዊ ጉዳይ ቢሮ ኃላፊ የአቶ አብርሃ ደስታን ቃለ ምልልስ መሰረት አድርገ ላጠናቀርከው ሪፖርት እግዜር ስጥልን። መልካም ምሽት።
እኔም አመሰግናለሁ። መልካም ምሽት።
ዘጋቢዎቻችንን ሙልጌታ ጽባህና ጽዮን ግርማን እናመሰግናለን። በትግራይ ክልል መቀለ፣ ውቅሮ፣ አድግራትና እድአጋ ሐሙስ አካባቢዎች የስልክ መቀሌ ውስጥ ደግሞ የኢንተርኔት አገልግሎት እንደገና ማስጀመሩን ኢትዮ ቴሌኮም አስታወቀ። ክልል ውስጥ በተካሄደው ጦርነት ምክንያት በተቋማቱ ላይ የደረሰውን ጉዳት ጠግኖ አገልግሎቶቹን ለማስቀጠል ጥረቶች መቀጠላቸውን ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ዛሬ ለጋዜጠኞች ገልጸዋል። ባለፉት 6 ወራት በሀገሪቱ በተለያዩ አካባቢዎች ባጋጠመው የሰላም ችግር ድርጅቱ ለማሳካት ካቀደው እቅድ 95% ብቻውን ማሳካቱንም ወይዘሪት ፍሬህይወት ገልጸዋል። ፀሐይ ዳምጠው መግለጫውን ተከታትላለች።
ትግራይ ውስጥ የተካሄደው ጦርነት በቴሌኮም አገልግሎት መዋቅሮች ላይ ከባድ ውድመት ማድረሱን ኢትዮ ቴሌኮም አስታውቋል። በአንዳንድ አካባቢዎች አገልግሎቱን ለመመለስ የሚያስችሉ መልሶ የማቋቋምና የጥገና ስራዎች እየተከናወኑ መሆናቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ተናግረዋል።
መቀሌ የሞባይል ድምፅ እንደዚሁም ብሮድባንድ አገልግሎት እየሰጠንን ያለ ነው። ሙሉ ለሙሉ ሪከቨር አድርገን አልጨረስንም። በርካታ እቃዎቻችን ላይ ጉዳት ደርሷል። እንደዚሁም ደግሞ የጠፉ እቃዎች አሉ። ውቅሮ፣ ደጋ ሐሙስ እና እንደዚሁም አዲግራት ነጋሽ አካባቢ ላይ ከትናንት በስቲያ ጀምሮ የተወሰኑ ሳይቶች መስራት ጀምሯል። ዛሬም ጥገና እያከናወኑ ያሉት ስለዚህ ይቀጥላል ማለት ነው። እነዚህ መሰረተ ልማቶች ላይ ጉዳት ሲደርስ መልሶ ወደ ነበረበት ቦታ መመለስ ደግሞ ቀላል ሆኖ አላገኘ ነው ማለት ነው። በተለይ የትራንስሚሽን መስመሮቻችን ላይ የደረሰው ጉዳት ቀላል የሚባል አይደለም። በተጨማሪም ደግሞ በታወራዎቻችን ላይ ያሉ እቃዎች እንደዚሁም እነዚህም ጠፍተዋል። እነዚህ ማሟላት ካፒታል ኢንተንሲቭ ከመሆኑ ባሻገር በሀገር ውስጥ የምናመርታቸው አይደሉም እነዚህ እቃዎች። ስለዚህ አሁን እያደረግን ያሉት ከተለያዩ ቦታዎች ሪሻፍል በማድረግ የጎደሉ እቃዎች የማሟላት ስራ እየሰራ ነው ያለ ነው። ኦፕቲካል ግራውንድ ዋየር የተሬስትሪያል በመሬት የሚሄደው የእኛ ፋይበር ኦፕቲክስ አለ ለትራንስሚሽን የምንጠቀምበት ባኮናችን፣ እንደዚሁም ደግሞ የኢትዮጵያን ኤሌክትሪክ ፓወር ሪሶርስ የሆነውን ኦፒጂ ደብሊው እንጠቀማለን። ኦፒጂ ደብሊው ላይ ከፍተኛ ጉዳት ነው የደረሰው። በቅርቡ ያጠናቀቅ ነው ከመቀሌ ወደ አብይ አብዲ የሚሄደውን መስመር 98 ኪሎ ሜትር ጥገና ተደርጎለታል ማለት ነው። ስለዚህ እነዚህ መስመሮች መቋረጣቸው በራሱ ሽሬ ያለውን ኮር ሳይት ለማገናኘት ከአብይ አብዲ ደግሞ ወደ ሽሬ ያለው መጠገን አለበት ማለት ነው። እሱ አልተጠናቀቀም ያለው ማለት ነው።
ላለፉት 6 ወራት በአገሪቱ በተለያዩ አካባቢዎች የተፈጠረው የጸጥታ ችግርና የኮቪድ-19 ወረርሽኝ ድርጅቱ አስፈጽማለሁ ባለው እቅድ ላይ እንቅፋት መፍጠሩን ኃላፊዋ ገልጿል።
ካጋጠሙ ዋና ዋና ችግሮች መካከል አንዱ የኮቪድ ወረርሽኝ ነው። በርካታ ተቋማት በሙሉ ካፓሲቲያቸው እንዲሰሩ አለማስቻሉ ማለት ነው። በተለይ ከሀገር ውጭ ያሉ ለእኛ አቅርቦትን የሚያመርቱ ቬንደሮቻችን እና ሌሎች ፓርትነሮቻችን ኢምፓክት በማድረጉ ፕሮጀክታችን ላይ ኢምፓክት ፈጥሯል። ወይም ደግሞ ሌላው የሚጠቀሰው በ6 ወር ውስጥ ሀገራችን አንዳንድ አካባቢዎች ላይ በተፈጠረ የጸጥታ ችግር ምክንያት የአገልግሎት መቋረጥ መኖሩ ከእቅዳችን ገቢ ኢምፓክት አድርጎ የነበረው ሐምሌ ወር ላይ የገጠመን የአርቲስት ሀጫሉ ሞት ምክንያት ካስታወሱ እንደሆነ አክሮስ ዘ ኔሽን ኢንተርኔት ለረጅም ጊዜ ተቋርጦ ስለነበረ በከፍተኛ ሁኔታ ታርጌታችንን ለማሳካት እንቅፋታሁንብን ወይም ተገጠሙ ተግዳሮቶች መካከል አንዱ ነው።
በምዕራብ ኦሮሚያ ቀለም ወለጋና ምዕራብ ወለጋ አካባቢዎች ተቋርጦ የነበረው የቴሌኮም አገልግሎት መመለሱንም ወይዘሪት ፍሬህይወት ተናግሯል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ዘጋቢያችን ፀሐይ ዳምጦን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የጋቢና ቪኦኤ መሰናዶ ነው። በኮቪድ-19 ምክንያት ይህንን ፕሮግራም የምናዘጋጅላችሁ ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ እንለፍ። በኮቪድ-19 የሚያዙ ሰዎች ቁጥር ማሻቀቡን በቀጠለበት በአሁኑ ሰዓት የናይጄሪያ ባለስልጣናት ከአውሮፓውያኑ ጥር 18 2021 ዓ.ም ጀምሮ ማለትም ከሁለት ቀናት በፊት መሆኑ ነው ትምህርት ቤቶች በመላው ሀገሪቱ እንዲከፈቱ ፈቅደዋል። በሚሊዮኖች የሚቆጠሩ ተማሪዎች ወደ ትምህርት ገበታቸው በመመለሳቸው ደስተኛ ቢሆኑም የጤና ባለሙያዎች ግን ጥንቃቄ እንዲደረግ እያሳሰቡ ነው። የቲሞቴ ኦቢዙን ዘገባ ሀብታሙ ስዩም ያስደምጠናል።
የቋንቋ ተማሪ የሆነችው ኤስር አጃይ ባለፈው ዓመት ድንገት የኮቪድ-19 ቫይረስ ወረርሽኝ ተከስቶ የአቡጃ ትምህርት ቤቶችን ለወራት ከማዘጋቱ በፊት የአንደኛ ዓመት ትምህርቷን ገና መጀመሯ ነበረ። የኮሮና ቫይረስ ተጠቂዎች ቁጥር ቢያሻቅብም የናይጄሪያ ባለስልጣናት ግን ትምህርት ቤቶች ዳግም እንዲከፈቱ በዚህ ሳምንት ፈቅደዋል።
I feel happy resuming back to school because to be sincere it was boring staying at home.
ትምህርት ዳግም በመጀመሩ ደስታ ተሰምቶኛል። እውነት ለመናገር ቤት ውስጥ ቁጭ ማለት ያሰለቻል። ዛሬ ትምህርት በመጀመሩ ምክንያት ጓደኞቼን ዳግም የማግኘት እድል አግኝቻለሁ ነው ያለችው ኤስተር። ከኮቪድ-19 ባሻገር እልባት ያላገኘው በናይጄሪያ ባለስልጣናትና መምህራን መካከል የተፈጠረው ክፍያን የተመለከተ ክርክር የትምህርት ቤቶችን ዳግም መከፈቻ ጊዜ አዘግይቷል። በታህሳስ ወር ላይ ነበረ ሁለቱም አካላት ስምምነት ላይ የደረሱት። በትምህርት ቤቶች መከፈት ሁሉም ሰው ግን ደስተኛ አይደለም። የናይጄሪያ የጤና ህብረት አሁንም ቢሆን ሁኔታዎች አደገኛ ናቸው ይላል። አሮም ኤጀዶው የብሔራዊ ሐኪሞች ማህበር ምክትል ፕሬዚደንት ናቸው። ልጆቹን መምህራንና ቤተሰቦቻቸውን ለአደጋ እያጋለጣችሁ ነው። የኋላ የኋላ እኛ የጤና አገልግሎት ሰጪዎች ለእንግልት እንዳረጋለን። ከፍተኛ የሥራ ጫና እጃችን ላይ ይወድቃል ነው ያሉት። ናይጄሪያ ከፍተኛውን የአዲስ ተጠቂዎች ቁጥር 1800 ሰዎች መያዛቸውን ይፋ ባደረገች ከጥቂት ቀናት በኋላ በርካታ የአቡጃ ትምህርት ቤቶች በዚህ ሳምንት ያስተናገዱት የተማሪዎች መጠን አነስተኛ ነው። የትምህርት ቤቶች ባለስልጣናት አጫጭር የትምህርት ሰዓት በመመደብ እንዲሁም ማህበራዊ ሚዲያዎችን ለተማሪዎቻቸው ትምህርት ለማዳረስ በመጠቀም የማስተማር ስራውን እያካሄዱ ነው። እያንዳንዱ ትምህርት ቤት በተማሪዎች የሚመራ የኮቪድ-19 ግብረ ኃይል ማቋቋምና ተማሪዎች የተቀመጡ የመከላከያ እርምጃዎችን ስለመተግበራቸው የመቆጣጠር ግዴታ ተጥሎበታል። መሐመድ ቡሃሪ የዙባ ኮሌጅ ተማሪዎች ህብረት ፕሬዚደንት ነው።
So they will be in charge to enforce the law of a COVID-19 protocol.
በእያንዳንዱ ትምህርት ቤት የኮቪድ-19 ደንቦችን የማስፈጸም ኃላፊነት ተሰጥቷቸዋል። ተማሪዎቹ በግቢያቸው ውስጥ ምን እያደረጉ እንዳሉ የሚመለከቱት እነሱ ይሆናሉ። ምክንያቱም ቤት ውስጥ መቀመጥ እየጎዳን ነው ያለው መሐመድ። ትምህርት ቤቶች ለአሁኑ የተከፈቱ ቢሆንም ባለስልጣናት ውሳኔያቸውን ዳግም ማጤን ያስፈልጋቸው እንደሆነ ለማወቅ በቀጣይ ሳምንታት የኮቪድ-19 ስርጭትን እንደሚያጠኑ አስታውቀዋል።
ቲሞቲንና ሀብታሙን እናመሰግናለን።
Save his own, believe.
19 ከሰው ሰው የሚያሳድረው የጤና ጫና ይለያያል። አንዳንዶች ቫይረሱን በቀላሉ ተቋቁመው ሲያልፉት፣ ሌሎች ደግሞ በቫይረሱ ምክንያት በህይወትና በሞት መካከል ሲሆኑም ይታያል። በኮቪድ-19 የተያዙ ብዙ ሰዎች ከበሽታው በቶሎ ቢያገግሙም፣ አንዳንዶች ግን ለሳምንታት ወይም ለወራት የህመሙ ስሜት ይጸናባቸዋል። የአሜሪካ የበሽታ መቆጣጠር ማዕከል ሲዲሲ ኮቪድ-19 የአጭርና የረጅም ጊዜ ተጽዕኖዎች እንዳሉትና ምልክቱ ባልጸናባቸው ሰዎች ላይም ጭምር ከጊዜ በኋላ የህመምና የትንፋሽ መቆራረጥ፣ የድካም፣ የመርሳት እንዲሁም የማሽተት ችሎታን የማጣት ምልክቶች ሊታዩባቸው እንደሚችሉ አስተውቋል። አና ኔልሰን በዚህ ዙሪያ ያጠናቀረችውን ዘገባ እንደሚከተለው አቀርብላችኋለሁ። ማይክል ሬገን ባለፈው አመት አጋማሽ ላይ ልክ ወረርሽኙ እንደገባ በኮቪድ-19 ተይዞ ነበር። ያለፈው አመት ግንቦት ማብቂያ ላይም ተሽሎኛል፣ ድኛለሁ ሲል አስቦ ነበር። ነገር ግን ከሰኔ መግቢያ ጀምሮ ደም ያስለው ጀመር። እጆቹ ይንቀጠቀጣሉ፣ በተደጋጋሚም ራሱን ይስታል። በተጨማሪም የልብ ምቱም እጅግ ፈጣን ነው። ከሁሉ የባሰው ግን በኮቪድ-19 ምክንያት ያጣው የማሽተት አቅሙ አለመመለሱ ነው።
I smell phantom smells, like I smell something burning at all times. I smell smoke. And often, you know, in the night,
እጅግ ብዙም ባይሆን በትንሽ በትንሹ የሚሸተኝ ነገር አለ። ጭስ ጭስ ይሸተኛል። በተለይም አንዳንዴ ሌሊት ላይ ጭስ ይሸተኝና ከንቅልፌ ባንኜ እነቃለሁ። ከዚያም በሌሊት ልብስ በመሆን አፓርታማ ውስጥ የተቃጠለ ነገር ካለ ለማየት ፈልጋለሁ። ነገር ግን ምንም አላገኘም። ሽታው ያለው እኔው ዘንድ ነው።
ማይክል ሐኪሞች የኮቪድ-19 የረጅም ጊዜ አገጋሚዎች ሲሉ የሚጠሩት ነው። ይሄ ምልክት ያለባቸው ሰዎች በሽታው ካሳደረባቸው ጫናዎችና ምልክቶች ሙሉ ለሙሉ ያላገገሙ ናቸው። ሳይንቲስቶች ኮቪድ-19 የሰውነትን ስርዓት የሚያዛባና አይምሯችንን ጨምሮ ነርቮቻችንና የተለያዩ የሰውነት ክፍሎችን የሚያናጋ ህመም በመሆኑ ላይ ይስማማሉ። በቅርቡ ለህትመት የበቃው የነርቭ ሐኪም ኢጎር ኮራሊንክ የጥናት ውጤትም 3% የሚሆኑ ከኮቪድ ያገገሙ ህሙማን የአይምሯቸው የመስራት አቅም ሊዛባ እንደሚችል ያመለክታል። ከሁኔታዎች የመነጠል ስሜትም እንደሚያጋጥም ያሳየው ጥናት በተለይ በሽታው ቀላል ምልክት ያሳየባቸው አሊያም ምንም ያልጸናባቸው ሰዎች ላይ በዋናነት እንደሚጎላ ያሳያል። በዚህ ጉዳይ ላይ ኢጎር ኮራሊንክ እንዲህ ይላሉ።
It takes some time for people to go over the first minor respiratory presentation.
የመጀመሪያው ቀላል የትንፋሽ ችግር ሲያጋጥማቸው ጊዜ ይወስዳል። ከዛ በኋላ እጅግ ቆይቶ ነው ለውጡ በነርቮች ላይ የሚታየው።
የኮቪድ-19 የረጅም ጊዜ አገጋሚዎች ችግር እየጨመረ በመምጣቱ በዩናይትድ ስቴትስ ለዚህ አገልግሎት የሚውሉ ልዩ ክሊኒኮች እየተከፈቱ ነው። በሲያትል በሚገኘው የቅዱስ ዮሴፍ ሆስፒታል የቦርድ አባል እና በዩናይትድ ስቴትስ የመጀመሪያው የኮቪድ-19 ታማሚን ያከሙት ዶክተር ኤሚ ኮምቶን ፊሊክስ ስለ ኮቪድ-19 የረጅም ጊዜ አገጋሚዎች ይበልጥ ለመረዳት እየጣሩ ናቸው። በተጨማሪም የበለጠ መረጃዎችን ለማግኘት ህብረተሰቡን የሚያሳትፍ ጥናት እየሰሩ መሆናቸውን ይናገራሉ።
We do have a large study going on now with citizen scientists trying to understand you know what are people's symptoms and what are they experiencing starting from the time
ሰዎች ያሉባቸው ምልክቶች ምንድናቸው? ህክምናው ከተጀመረበት ጀምሮ የሄዱበት መንገድስ ምን ይመስላል የሚለው ነገር ዜጎች እንዲያጠኑ ያደረግን ነው።
የኮቪድ-19 የረጅም ጊዜ አገጋሚው ማይክል ሬገንም በቅርቡ መፍትሄ ይገኛል ብሎ ተስፋ ያደርጋል። ምክንያቱም ደግሞ እንደ አብዛኞቹ የረጅም ጊዜ አገጋሚዎች ካለፈው አንድ አመት ወዲህ ስራ መስራትና እንቅስቃሴ ማድረግ አለመቻሉ ነው። እስካሁን ማድረግ የሚችለው ብቸኛው ነገር ከውሻው ጋር በቀን ለአጭር ርቀት የእግር ጉዞ ማድረግ ብቻ ነው። ለአና ኔልሰን ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን የዛሬ የጋቢና ቪኦኤ መሰናዷችንን እዚህ ላይ አጠናቀቅን። አስተያየቶቻችሁን በኢሜይል አድራሻችን gabinavoe@voanews.com በመጠቀም አድርሱን። እንዲሁም በፌስቡክ ገጻችን ቪኦኤ አምሃሪክ ላይ በትዊተርም #ጋቢና በመጠቀም ልታደርሱን ትችላላችሁ። ሰለሞን አባተ በአርቶቱ፣ ኤልያስ አስማረ በቅንብሩ፣ እንዲሁም እኔ ኤደን ገረሞ በመስተንግዶ አብረናችሁ አምሽተናል። እናንተም አብራችሁን ስለነበራችሁ እያመሰገንን በዚሁ እንሰናበታለን። ደህና ደሩ። Ya tushal ya tushal ahunem dinash kakbesh batach odem ya dastat bo tushal.